እለተ አርብ ምሽት ህዳር 23 2015 ዓ.ም የጋቢና ቤ መስተናዶ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሐረሪ ላይ ከናሽናል ላይ ስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው።
ዓለም አቀፉ የጸረ HIV ቀን በትላንትናው ዕለት በኢትዮጵያ ታስቦ ውሏል። ይህንን በተመለከተ በኢትዮጵያ HIV ስርጭት መጠን ምን ይመስላል የሚለውን የተመለከተ ዘገባ ይኖረናል። በሌላ በኩል ደግሞ ባህላዊ ሽምግልናችን እንዴት ይታያል፣ እንዴት ማዳበር ይቻላል የሚልም ጥንቅር ይዘናል። የዲያስፖራ ውይይትና ዲስከሽን ይኖረናል ማለት ነው። በምሽቱ አብራችሁን ትቆዩ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ሁኑ። በኢትዮጵያ የኤችአይቪ የስርጭት መጠን መቀነስ ቢቻልም የሚፈለገውን ያህል አለመሆኑ ግን ተገለጸ። እንደ ሀገር የቫይረሱ ስርጭት መጠን ዝቅተኛ ቢሆንም አሁንም በተለያዩ ክልሎች ከፍተኛ ቁጥር ያለው ሰው ኤችአይቪ ኤድስ በደም ውስጥ ይገኛል ሲል የጤና ሚኒስቴር አስታውቋል። በሌላ በኩል በሰሜኑ ጦርነት የቫይረሱን ስርጭት ለመከላከልም ሆነ የሕክምና አገልግሎት ለመስጠት በሚደረገው ጥረት ላይ ተጽዕኖ አሳድሮ ቆይቷል ሲል የአማራ ክልል የጤና ጥበቃ ቢሮ አስተውቋል። መስፍን አራጌ በዚህ ዙሪያ ዘገባለው።
በጤና ጥበቃ ሚኒስቴር የሚኒስትር ዴታ ጽፈት ቤት ኃላፊና ከፍተኛ ማካሪ ፍቃዱ ያደታ ኢትዮጵያ ላለፉት 30 ዓመታት ኤችአይቪን በመከላከልና በመቆጣጠር የሰራቻቸው ስራዎች ከ3% በላይ የነበረው የቫይረሱ ስርጭት ምጣኔ ወደ 0.93% መድረሱን አመልክተው ይህንንም በስኬት ዘክረውታል። እንደ ኃላፊው ማብራሪያ ኢትዮጵያ ውስጥ ከግማሽ ሚሊዮን ህዝብ በላይ ቫይረሱ በደም ውስጥ ይኖራል ተብሎ ይገመታል።
ከነዚህ ውስጥ እንግዲህ ራሳቸውን እንዲያውቁ በተደረገው ጥረት ራሳቸውን ያወቁት 84% ነው። ከነዚህ 84% ደግሞ 95% መድኃኒቱን ለመውሰድ በቅተዋል። ከነዚህ 95%ዎቹ ደግሞ 96%ቸው ቫይራል ሎዳቸው ከ1000 ኮፒ በታች ሰፕሬስድ ማድረግ ተችሏል እና በአንድ የደም ሜትር ኪዩብ ውስጥ ሊኖር የሚችለው የቫይራል ሎድ ከ1000 ኮፒ በታች ከሆነ እነዚህ ሰዎች ጤናማ የሆነ ኑሮ ሊኖሩ ይችላሉ፣ ሊሰሩ ይችላሉ፣ ሌሎች ተጓዳኝ በሽታዎች ላይይዛቸው ይችላል።
ከቅርብ ዓመታት ወዲህ መዘናጋት ቶች በስፋት ይስተዋላሉ ነው ያሉት ኃላፊው። ስርጭቱ ይቀንስ እንጂ የሚፈልገውን ያህል አለመሆኑን ይናገራሉ። በተለይ በክልሎች የስርጭቱ ምጣኔ ከፍተኛ መሆኑን ጠቁመዋል።
ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሐረሪ ላይ ከናሽናል ላይ ስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው። አንዳንድ የህብረተሰብ ክፍል ላይ ከፍ ብሎ እያለ አገራዊ ስርጭቱ ግን በሚፈለገው ደረጃ ደርሷል ብለ ስታስብ ፍትሃዊ የሆነ አገልግሎት እንዳልሆነ ስለሚያሳይ ያንን በደንብ ስራ የሚጠይቁ ሁኔታዎች አሉ። ይህንን በዛ ልክ አቅም ተጨማምሮ ካልተሰራበት ወደ ነበረው ድሮ እንዳይመለስ ስጋት አለን።
በአማራ ክልል ጤና ጥበቃ ቢሮ የኤችአይቪ መከላከልና መቆጣጠር ዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር ውድነህ ገረመው በክልሉ የኤችአይቪ ስርጭት ምጣኔ 1.8% መሆኑ አረጋግጠዋል። ይሁን እንጂ ስርጭቱ እየቀነሰ መምጣቱን የሚያመላክቱ የጥናት ውጤቶች እንዳሉ አስታውቀዋል። የስርጭቱ ባህሪም እንደ እድሜ፣ አካባቢና የስራ ሁኔታ ይለያያል ነው ያሉት።
በሀገር አቀፍ ደረጃ 265 ወረዳዎች በልዩ ሁኔታ ከ0.03% በላይ የኤችአይቪ ስርጭት ያለባቸው ናቸው። በአዲስ ማለት ነው ከ265 72 በአማራ ክልል ውስጥ ነው ያሉት። እነሱን አተኩሮ እነሱን መሰረት ያደረገ ሌሎችንም አቀናጅቶ የሚሰራበት ስራዎችን ታቅደው እየተሰራ ነው ያለው።
ክልሉ ይበልጥ ለኤችአይቪ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ የግንዛቤ ማስጨበጫ፣ የምርመራ፣ የምክርና የህክምና አገልግሎቶችን በመስጠት ላይ መሆኑን ጠቅሰዋል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰው ጦርነት ግን በመከላከሉና በህክምና አሰጣጡ ላይ ተጽዕኖ ማሳደሩን ጠቁመዋል።
ሁለት ነገሮችን ፈጥሯል። አንደኛው በከፋ ሁኔታ ህብረተሰቡ ከነበረበት ከቀዬው ተለይቶ የሚሸሸው እንዲሸሽ፣ እዛው ላይ ያለው ደግሞ ከአሁን በፊት በመደበኛ ያገኝ የነበረውን አገልግሎት እንዳያገኝ አገልግሎቶችን ጭምር እንዲወድቁ የተደረገበት ሁኔታ ስለነበር ይህንን መድኃኒት ያገኙ የነበሩ ሰዎች መድኃኒታቸውን ያቋረጡበት ሁኔታ የተፈጠረበት ነው። ጤና ተቋማት ሳይቀር የወደሙ ከመሆናቸው ጋር ተያይዞ ይህ ትልቅ መመሰቃቀል የፈጠረ እንደነበረ፣ ማህበራዊ ቀውስ የፈጠረ እንደነበረ በግልጽ የሚመለከት ነገር ነው። እሱ ብቻ ሳይሆን አስገድዶ መድፈሩ በጣም የከፋ ነበር። አስገድዶ መድፈር ወይም ደግሞ ጥንቃቄ የጎደለ ወሲብ ከኖረ ደግሞ ኤችአይቪ ለማሰራጨት ትልቅ አይነተኛ እንትን ነው የነበረው እና እንዲህ አይነት ነገሮች ከፍተኛ ችግር የፈጠሩ እንደነበሩ፣ አሁን እነዚህን ችግሮች ለመቅረፍ ደግሞ ታቅዶ ያው ብዙ ነገሮችን ከግንዛቤ ፈጠራ አኳያና አገልግሎት ከመስጠት አኳያ መልሶ እነዚህን የወደሙ ተቋማትን በመመለስ መድኃኒት አቋርጠው የነበሩትን መድኃኒታቸውን እንደገና እንዲጀምሩ ሳያቋርጡ እንዲወስዱ የማድረግ ስራ ተጠናክረው እየቀጠለ ነው ያለው። ተደፈሩትንም የስነ ልቦና ሳይኮሶሻል ስልጠና እየሰጠን ግንዛቤ እየተፈጠረ ራሳቸውን ተመርምረው የሚያውቁበትና ፖዘቲቭ ከሆኑ ደግሞ ወደ ሕክምና የሚገቡበትን ሁኔታ እየተመቻቸ እየተሰራ ነው ያለው ማለት ነው።
መድኃኒቱን ማቋረጥ በሽታውን እንዲለማመድ ከማድረግ ባለፈ የቫይረሱ መጠን በመጨመር ለተጓዳኝ የጤና ችግር ይዳርጋል ይላሉ የዘርፉ ባለሙያዎች። አቶ ወድነህም እንደ አስፈላጊነቱ ተከታታይና ቀጣይነት ያላቸው የሕክምና አገልግሎቶች ሊሰጡ እንደሚችሉ አመልክተዋል።
መድኃኒት ያቋረጡ ሰዎች መድኃኒቱን በማቋረጣቸው ምክንያት ቫይረሱ ድል አግኝቶ እንደገና የሚራባበት ሁኔታ ይፈጥራል ማለት ነው። እንዲህ አይነት ነገሮች ያው በጥናት የሚለዩ ነገሮች ቢኖሩም ከመጀመሪያው የበሽታ የመከላከል አቅማቸው እያነሰ ለህመም የሚደረጉበት ሁኔታ እንደሚፈጠር ነው የሚታወቀው። እሱ ያው ሁኔታ የፈጠረው ከዚህ ከግጭቱ ጋር ከጦርነቱ ጋር ተፈጥሮ የመጣ ነገር ነው። አሁን የሚደረገው ምንድን ነው? አቋርጠው የነበሩትን መድኃኒት ተከታትለው እንዲወስዱ ነው የሚደረገው። እየተደረገ ያለን በዚህ ነው። መጀመሪያ ጀምረው የነበሩት መድኃኒት ታማ ለመሆኑ እየተረጋገጠ መሄድ ከሆነና ቫይረስ መጠናችን አይቀንስ ከሆነ ወደ ቀጥለው ወዳሉት የራሱን የቻለ ደረጃዎች ስላሉት ወደዚያ የሚሄዱበት ሁኔታ ሊፈጠር ይችላል።
ዓለም አቀፉ የኤድስ ቀን በዓለም ለ35ኛ በኢትዮጵያ ለ34ኛ ጊዜ ፍትሃዊና ተደራሽ የኤችአይቪ ኤድስ አገልግሎት በሚል መሪ ሀሳብ ይከበራል። በዓሉን አስመልክቶ ጤና ጥበቃ ሚኒስቴር በማህበራዊ ትስስር ገጹ እንዳሰፈረው ኢትዮጵያ ውስጥ ቫይረሱ በደማቸው ከሚገኝባቸው 62% ሴቶች ናቸው። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ስልክ ቁጥራችሁን እዛ ላይ ከተዋችሁልንም ደውለን አስተያየቶቻችሁን እንሰበስባለን። ኢትዮጵያ እጅግ ሰፊ የሆነ ባህላዊ እሴትና ትውፊት ያላት ሀገር ናት። ከነዚህ ባህላዊ እሴቶች መካከል ባህላዊ ሽምግልና እና እንዲሁም ደግሞ እርቅ አንዱ ነው። ተከታዩ የዮናታን ዘብዴዎስ ዘገባ ታዲያ በዚህ ዙሪያ ያተኩራል።
የሀገር በቀል እውቀትና ምርምር ባለሙያ አቶ አብዱልፈታ አብዱላ በኢትዮጵያ የተጠኑ ከ100 በላይ የህግ ጥናትና ዳኝነት እውቀቶች ስለመኖራቸው በጥናት መረጋገጥም ተረጋግጧል።
ከ100 በላይ ሌጋል ሲስተም የሆኑ የግጭት ፈቃድ ኤለመንት ያላቸው፣ በአጠቃላይ ግን ከ100 በላይ የፍትህ ስርዓቶች እንዳሉን፣ ባህላዊ የፍትህ ስርዓቶች እንዳሉን ወይም የአስተዳደር ስርዓቶች እንዳሉን አጥንተናል።
ብዙ ባህላዊ ግጭት አፈታት ዘዴዎች ይኖሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብዱልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉ።
የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርዓታችንና የመንግስት አስተዳደር ስርዓታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን ምን አልነበረንም ብሎ ያቀናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት እውቅና የላቸውም፣ ድጋፍ የላቸውም። በትምህርት ስርዓት ውስጥ ኢትዮጵያን ትምህርት አይሰጡም። ስለዚህ ነግሌክትድ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን 80% የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ።
ትልቅ የሚባለው ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል።
ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን ችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለሁ የሚል ነው። ይህቹን አምጥተህም ለህዝብ ማስተማር አልቻልክም፣ የራስህንም ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ፣ ለሀገርህ፣ ለመንግስትህ አገልጋይ ልታደርገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣን ነው ኢትዮጵያውያን።
የተለያዩ ብሔር ብሔረሰቦችና ህዝቦች የራሳቸው ቢሆንም የግጭት አፋፍ ዘር ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸውን ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሐላና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ።
ባህላዊ ዳኝነት ቦታ ላይ ሰው ቆመም እንኳን ውሸት አያወራም። ውሸት ያወራ እውነት እስቲ ሰማይን አይተ ምድር መፈጠር አምላክ አለ እስቲ አውራ ይላሉ። የዛን ጊዜ ምንድነው ውሸት ተሰራ ሰውነቱን ይንቀጠቀጣል፣ ምላሱን ያያዛል። ምክንያቱም እነዚህ የተቀመጡት ሽማግሌዎች በየጎሳቸው መሪ ናቸው። ሁለተኛ ደግሞ ያው ለእግዚአብሔር ጸሎተኛ ደሱ ናቸው እና ውሸት አይነገርም በዛ ቦታ ላይ። ስለዚህ ግድ ያምናል፣ የሰራውን ወንጀል ሁሉ ያምናል። በዛ መልኩ ነገሮች እየተፈቱ የቆዩንበት ሁኔታዎች አሉ።
የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛብህ በበኩላቸው ለባህላዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደምስራ ተናግሯል።
የኢትዮጵያ የሽምግልና መማክርት ጉባኤ አባል ነኝ። የፌደራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይህ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሐሳብ ያቀረብን እኛ ነን። አንዱን የነገው በግልጽ የተናገርኩት ይሄን በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ።
አቶ አብዱልፈታ እንደ ሰማኑ የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ እንባት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው ማለት ተናግሯል።
ይሄ ሳይንሳዊ እውቀት ነው ማለት ይሄ ምንም ባህላዊ ነገር አይደለም። ምን እንግዲህ አንድ ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢው ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የሚፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታኸው፣ የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታኸው በስተቀር የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይህ ሳይንስ ነው የሚለው ያለው ሳይንሳዊ መንገድ ብንሄድ ይፈታል፣ ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና በአካባቢው እውቀት ነው መሰረት አድርገህ የምትፈታው።
የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን ለዘገባው እናመሰግናለን። ጋቢና ቪኦኤ በየዕለቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል በምሽቱ ኢትዮሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም ደግሞ በድረ ገጽ ላይ ቪኦኤ አማሪክ .com ላይ ይገኛል። ዝግጅቶቻችንን እዛ ላይ ገብታችሁ እንድትከታተሉ እንጋብዛለን። አስተያየትና ጥያቄ ካላችሁ እንዲሁም ደግሞ በዝግጅቶቻችን ላይ በመናሰናዳቸው ውይይቶች ላይ ለመሳተፍ ከፈለጋችሁ ስልክ ቁጥሮቻችሁን ልትተውልን ትችላላችሁ። በተለይ በፌስቡክ ገጻችን ቪኦኤ አማርኛ ላይ የመልእክት ሳጥናችሁን ብታስቀምጡልን እኛ መልሰን እንደውላለን። በመቀጠል ደግሞ የምናመራው ሁሌም አርብ ምሽት ወደምናደርገው ወደ ዲያስፖራ ውይይት ነው። ሀብታሙ ስዩም በስልክ መስመሩ ላይ የራእይ የህፃናት መርጃ ድርጅት ጋር ቆይታ አድርጓል። ከዛ ድርጅት ባልደረባ ጋር ያደረገው ውይይት ቀጥሎ ይቀርባል።
ራእይ የህፃናት መርጃ ድርጅት መቀመጫውን በሰሜን አሜሪካ ያደረገ በተለይ ደግሞ የእድገት ውስንነት ያለባቸው ህፃናትና ታዳጊዎችን በትምህርትና በሌሎች ዘርፎች ለማገዝ የተቋቋመ ድርጅት ነው። ድርጅቱ ይህን ስራውን ከአመት እስከ አመት ለማስቀጠል የተለያዩ መርሃ ግብሮችን ቀርጾ ይንቀሳቀሳል። ከሰሞኑን ደግሞ አንድ ለየት ያለ ዝግጅትም አሰናድቷል። ስለ ዝግጅቱ ብሎም ስለ ተቋሙ የተወሰኑ ክንውኖች የበለጠ ለማወቅ የራእይ ህፃናት መርጃ ድርጅት መስራችና ፕሬዚደንት ጽጌ ጥበቡን በስልክ መስመራችን ላይ ጋብዣለሁ። ጽጌ ወደ ስርጭታችን እንኳን በሰላም መጣሽ።
አመሰግናለሁ ስለ ጋበዛችሁኝ። እጅግ በጣም አመሰግናለሁኝ።
መልካም። እንግዲህ ራእይ ህፃናት መርጃ ድርጅት ከዛሬ 6 አመት በፊት እንደ ተቋቋመ ሰምተናል። ትንሽ ወደ ኋላ እንጓዝና ድርጅቱን ለማቋቋም ምክንያት የሆኑ ጉዳዮችን ለአድማጮች ብታጋሪልን።
እሺ፣ አመሰግናለሁኝ። እንግዲህ ድርጅቱ የተመሰረተው እንዳልከው በአሜሪካን አገር በቨርጂኒያ ግዛት በ2016 ነው ተመዝግቦ ስራውን የጀመረው። ያው የጀመርንበትም ዋና ምክንያት አብዛኞቻችን እንደምናውቀው በሀገራችን ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ህጻናት ቁጥር ጥቂት የሚባል አይደለም። እነዚህ ህጻናት ደግሞ ተገቢ የሆነ የመማሪያ ቦታ ጨምሮ የትምህርት መሳሪያ መርጃዎች ወይም ኢቫሉዌት ተደርገው እንደሌላው እድል ተሰጥቷቸው የሚሰራ ስራ ጋፕ መኖሩን በማወቅ ያው ዛም ስላደግን ስለኖርንም ያለንን ተጨማሪ ኢንፎርሜሽኖች ይህንን ጋፑን ለመሙላት የተመሰረተ ድርጅት ነው። ድርጅቱ እንግዲህ በተሰጠን ሁሉ እግዚአብሔርን ያመሰገን ከተሰጠን ላይ ለመመለስ በዚህ በአሜሪካን ሀገር ያለን 6 ጓደኛሞች ተሰብስበን በቀን 1 ብር በወር 30 ብር በማዋጣት የጀመርነው ድርጅት ነው።
እንግዲህ ይሄ ድርጅት በፍራውን በሚያከናውንባቸው ጥቂት አመታት ውስጥ በርከት ያሉ እንቅስቃሴዎችን ማድረጉን ሰምተናል። ለማሳያነት አንድ ሁለቱን ማንሳት ይሁን።
አው እንግዲህ በኢትዮጵያ ውስጥ ለባለፉት 6 አመታት ከራስ አገዝ የሴቶች ድርጅት ጋር ወይም ራሴ በሚባል ድርጅት ጋር በሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ለአራት ትምህርት ቤቶች ውስጥ በሁለት ክፍለ ከተማ በነፋስ ስልክ ላፍቶና በኮልፌ ቀራኒዮ ለ126 ልጆች የሙያ ስልጠና ምክንያቱም እኛ ምንድነው እናምነው የራዕይ ዋናው አላማው ችሎታቸውን እናንጸባርቅ የሚል ሞቶ ነው ይዞ የሚነሳው። ያላቸውን ትንሽ ችሎታ እናንጸባርቅ ብለን የሽመና ስራና ልጆቹ መተው ቁርሳቸውን እየበሉ የሚያስፈልጋቸውን ቮኬሽናል ትሬኒንግ እንደዚሁም ከዶክተሮች ጋር በመተባበር በየ6 ወሩ የህክምናና የትምህርት ለቤተሰቦቻቸው የትምህርት አገልግሎትን እየሰጠን እንገኛለን። ባለፉት አመታት ደግሞ ብዙዎቻችን ቦርዱ ላይ ያለነው የኮምፒውተር ባለሙያዎች ነን። ስለዚህ እዚህ ሀገር ኮዲንግ እናስተምራለን ስፔሻል ኒድ ላላቸው ልጆች እና ለሌላቸው ኢንክሉሲቭ ፕሮግራምን በማሰብ ኢትዮጵያም ውስጥ ይህንን በማሰብ 4 ትምህርት ቤቶች ውስጥ ወደ 300,000 ብር አውጥተን የኮምፒውተር ላብ አስገንብተን ኢትዮጵያ በ2021 ወደ 107 የሚሆኑ ኮምፒውተሮችን አስገብተን እስካሁን ያው ፕሮሰስ ላይ አለ እስኪወጣ ድረስ። እንግዲህ አላማችን እነዚህ ኢትዮጵያ ውስጥ ያሉትን ለስፔሻል ኒድ ያላቸው ልጆች ኢንክሉሲቭ የሆነ ኤንቫይሮንመንት ወይም አካታች የሆነ ኤንቫይሮንመንትን ፈጥረን እንደማንኛውም ልጅ ችሎታቸውን አውጥተው ደስ ብሏቸው እንዲኖሩና ውጤታማ ሆነው ለማህበረሰቡና ለሀገሪቱ አስተዋጽኦ አድርገው ለቤተሰባቸውም ተስፋ ሆነው እንዲኖሩ ለማድረግ እየሰራን እንገኛለን።
መልካም። እንግዲህ በዚህ ሳምንት መገባደጃ በቨርጂኒያ ግዛት በፎልስ ቸርች ልዩ ዝግጅት ማስተናዳታችሁ ተሰምቷል። ያሁኑ ዝግጅት አላማው ምንድን ነው? በዝግጅቱ ውስጥስ የሚካተቱት ጉዳዮች ምንድን ናቸው?
የዚህ ዝግጅት አላማ እንግዲህ አሁን እሁድ ነው። በጣም ደስተኞች ሆነን ሰዎችን እየጠበቅን ያለ ነው። እንግዲህ እዚህ ሀገር እንደሚታወቀው ጋላ የሚባል ፕሮግራም ነው ያለን። ይሄ የፈንድሬዚንግ ማሰባሰቢያ አንደኛው ዘዴ ሆነው ግን ትኩረቱ አብዛኛውን የሚመጣውን እንግዳ ያማከለ ነው። መቶ ያ እንግዳ ገንዘብ ሰጥቶ ዘሚን ታይም ግን እኛ አሁን ዋናው ትኩረታችን የሰዎችን እውቀት እንዲኖራቸው ይሄ ኢንክሉሲቭ የሆነ ስፔሻል ኒድ ያላቸው ልጆች አሜሪካንም ሀገር ውስጥ በኢትዮጵያን ልጆች በጣም ብዙ ልጆች አሉና አሜሪካን ሀገር ከ5 አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ይሄ ደግሞ ኢትዮጵያንም ጨምሮ ነውና ዋናው ሰዎችን እውቀት እንዲኖራቸው አዌርነስን የመፍጠር ገንዘቡንም በማሰባሰብም በኢንተርቴይንመንት ምግብ ሁሉም ነገር ሆነ በጣም ሌጀሪ በሆነ መልኩ ሰዎችን አዌርነስ እንዲኖራቸው አድርጎ ዋናው አዌርነሱ ከሆነ በኋላ ከዛ በኋላ ገንዘብን አሰባስበን ኢትዮጵያ ውስጥ ላሰብ ነው። ትልቁ አላማችን ኢትዮጵያ ውስጥ እነዚህ ልጆች ትልቅ ሴንተር ኖሯቸው የራሳቸው የሆነ አንድ ትልቅ ሴንተር ኖሯቸው ያ ሴንተር ክሊኒክ ያለው ቴራፒ ሴንተር ያለው የሙያና ቴክኒክ ማሰልጠኛ ማደሪያ ቦታዎች ያሉትን ቦታ ሰርተን ከዚያ ሀገር ለሚሄዱ ቮለንቲር ለሚያደርጉ ሰዎች ምቹ ሁኔታዎችን በመፍጠር እንግዲህ እንደምታውቀው አሜሪካን ሀገር በጣም ብዙ ኢትዮጵያን ገንዘብ ሳይሆን እውቀታቸው ከምንም ነገር በላይ ያሉ ኢትዮጵያኖች አሉ። በጣም ብዙ ሰዎችን ኤክስፔክት የምናደርገው ከነሱ ጋር ኮኦርዲኔት በማድረግ ገንዘብ ሳናወጣ እውቀታችንን ተጠቅመን አብረን ሰርተን ለሀገራችን ላሉ ስፔሻል ኒድ ያላቸው ልጆች ለነሱ አካታች ሆነ ሁኔታዎችን ለመፍጠር ነው። እዚህ ማገር አሜሪካን ሀገር የኮምፒውተር ሴንተር በመክፈት ስፔሻል ኒድ ያላቸው ልጆች ከስፔሻል ኒድ ከሌላቸው ልጆች ጋር አብረን በማቀናጀት ለመስራት ነው። የዚህ ጋላ ላይ ያለው ቲም የዚህ አመት ቲማችን make the world a more inclusive place together now. ስለዚህ አብረን አካታች የሆነ ኢንቫይሮንመንቶችን እና እንፍጠር በሚል የተሰባሰበ ነው። እንግዲህ በቤተ ክርስቲያኖቻችን በመስጊድ በማንኛውም ሶሻል ጋዘሪንግ ላይ በርዝዴ ሊሆን ይችላል፣ ለደት ሊሆን ይችላል፣ ሁላችንም በእያለንበት ሆነ እነዚህ ስፔሻል ኒድ ያላቸው ልጆች እነሱን ቶለሬት አድርገን እነሱን አንድ ላይ አድርገን እንግዲህ የመጣንባትን ምድር ለትንሽ ጊዜ የተሰጠንን ምድር ለእኛም ለሌላውም ደስተኛ ቦታ አድርገን ለማለፍ እንግዲህ ጥረት የምናደርገው በዚህ ፕሮግራም ላይ ይሄንን ዋናውን ቲማችንን ለእንግዶቻችን አስተላልፈን ፈንድሬዝ አድርገን አላማችንን ቪዥናቸው አድርገው ሁሉም ራዕይ ያለውና ለኢትዮጵያ ያንን ራዕይ ሁሉም ባለ ራዕይ ነው ያንን ራዕይ አንድ ላይ አድርገን ሰርተን ተርጓራይ ለማድረግ እንግዲህ የምናደርገው በጣም ትልቅ ዝግጅት ነው። በጣም ተዘጋጅተናል። እንግዲህ ሁላችሁም ኢትዮጵያውያን ተጋብዛችኋል በዚህ ዝግጅት ላይ።
እንግዲህ ጽጌ በተለያዩ መድረኮች ላይም አይቼሻለሁ። ላለፉት 6 አመታትም በዚህ ዘርፍ ከፍተኛ እንቅስቃሴ ስታደርጊ ቆይተሻል። ልዩ ድጋፍ ለሚሹ ህፃናት በዚህ ዙሪያ ላይ የሚንቀሳቀሱ ተቋማትን መደገፍ እነሱን ማገዝ ያለው ርባና ምንድነው? ፋይዳው ምንድነው? አንቺስ በዚህ አድካሚ ስራ ውስጥ እንድትሳተፊ በግል የሚገፋሽ ጉዳይ ምንድነው?
ጥሩ ጥያቄ ነው። እኔ በእግዚአብሔር መስከን ያው አጋጣሚ ሆኖ ስፔሻል ኒድ ልጅ የለኝም። ሁሉ ጊዜ ችግርን ለችግር ሶልቭ ለማድረግ ግዴታ ችግሩኛ ጋር መምጣት የለበትም። ያንተ ችግር የኔ ነው፣ የኔ ችግር ያንተ ነው። ኢትዮጵያዊነት ደግሞ መተባበር፣ መረዳዳት፣ ያንደኛው ችግር ለአንዳችን አድርገን መኖር ነው የሚል ብሂል ስላለን ያንን በተግባር ለመለወጥ ነው። እና ብዙዎቻችን እንደምናውቀው ኢትዮጵያ ውስጥ እነዚህ ስፔሻል ኒድ ያላቸው ልጆች ብዙዎቹ ሰይጣን ነው፣ እርግማን ነው እየተባለ በር ተዘግቶባቸው ነው የሚቀመጠው። ግን እነዚህ ልጆች ችሎታ አላቸው። ስለዚህ የሌላቸው ችሎታ ላይ አድርገን አይችሉም ከምንላቸው ያላቸውን ትንሿን ስጦታ እሷን አንጸባርቀን እንደሚችሉ አሳይተን ቤተሰቦቻቸው የሚገርም ብዙ ወላጆች ባለፈው ኢትዮጵያ በዚህ በስድስት አመት ውስጥ ሲሉኝ የነበረው ምንድነው እስከዛሬ ድረስ ልጄን ከኔ በፊት ያደርገው ልጄ ከኔ በፊት ይሙት ብዬ ጸልይ ነበረ። ምክንያቱም እኔ ብሞት ልጄ ምን እንደሚሆን ስለማላውቅ፣ አሁን ግን ሙያ ተምሮ ነገ ጥሩ ተስፋ አለው ብዬ ሳስብ እግዚአብሔርን በጣም አመሰግናለሁ። እና ራዕይ የህፃናት መርጃ ስላለ ለእነዚህ ለአእምሮ እድገት ውስንነት ላለባቸው ልጆች፣ ሌላው ሰው አይችልም ብሎ ለሚያስቀምጣቸው ልጆች ተስፋ ስለሆናችሁ በጣም እናመሰግናለን። በጣም ብዙ ሰዎች ስላሉ እነዚህ የአእምሮ እድገት ውስንነት ያለባቸው እንደ ማንኛውም ልጆች ይችላሉ። የሚችሉት ነገር በእርግጥ ውስን ሊሆን ይችላል። በሚገርመው ሁኔታ ግን ያቺ የሚችሏት ውስን ነገር ከማንኛውም ሰው የበለጠ ውጤታማ የሚያደርጋቸው ነው። እና የእኛ ዓላማ እንግዲህ የሁላችንም ዓላማ መሆን ያለበት ያላቸውን ችሎታ አውጥተን እሷን አንጸባርቀን ለቁም ነገር ማብቃት ነው። ራዕይ እንግዲህ በስድስት አመት ጉዞ ያደረገው ምንድን ነው? ይህንን ማድረግ እንደሚችሉ አድርጎ አሳይቷል። ልጆቹ አሁን የሸማ ስራ ሰርተው አሁን ወደ 46 ስካርፎችን ወደዚህ ሀገር ልከዋል። በዝግጅቱም ላይ የሰሩትን እናሳያለን። በጣም ጎበዝና ችሎታ ያላቸው ስለሆነ ተባብሮ መስራት እነዚህ ስፔሻል ኒድ የአእምሮ እድገት ውስንነት ያለባቸው ማዕከላትን መደገፍ በጣም ትልቅ አስተዋጽኦ ለማህበረሰብም ለሀገርም ተስፋም ስለሆነ ሁላችንም በያለንበት ቦታ ሆነን በገንዘብ በእውቀት ደግፈን በየአለንበት ቦታ በየቤተ ክርስቲያኑ ሁላችንም እነዛ ልጆች እንዲገቡ ቶለሬት ወይም ደግሞ ትዕግስት እንዲኖር ሊጮሁ ይችላሉ፣ እንደሌላው ልጅ ቁጭ ላይሉ ይችላሉ። ያንን አንደርስታንድ በማድረግ አብረን ብንኖር ኢትዮጵያዊነታችን ወጉ፣ ውበቱ፣ ሁሉም ነገር ሙሉ ይሆናልና እነሱን መደገፍ በጣም ለእግዚአብሔርም ለምድርም ትልቅ ስራ ስለሆነ ሁሉም ሰው ቋሚ የሆነ ሁሉ ግዜ ምለው ሁላችንም እንረዳለን ለቤተሰቦቻችን ለወገኖቻችን በየጊዜው እንረዳለን ግን ተባብረን ዘመን ተሻጋሪ የሚሆን ለነዚህ ልጆች እርዳታ በማድረግ እንችላለን ደግሞ ለሚቀጥለው ትውልድ አሳይተን ለማለፍ ነው እንግዲህ ጥረት እናደርገው ሁሉም ሰው ከተባበረ ይሄን ማናረግበት ምንም ሁኔታዎች አይኖርም
መልካም ከመለየታችን በፊት ጽጌ ስለ ወጣቶች ተሳትፎ ጥቂት እንነጋገር በዌብሳይታችሁ ላይ ድረገጻችሁ ላይ ስመለከት በጣም ህፃናት ሳይቀሩ የበጎ ፈቃደኛ አምባሳደር ሆኖ የተለያዩ እንቅስቃሴዎችን ሲያደርጉ ያሳያል የወጣቶች እስካሁን እንቅስቃሴ እናንተ በመሰሩት ምግባረ ሰናይ እንቅስቃሴ ውስጥ ምን ያክል ነው በምንስ መንገድ ነው ሊያግዟችሁ ሊደግፏችሁ የሚችሉት
እንግዲህ በዚህ ሀገር በመናደርገው ፕሮጀክት ላይ ኮምፒውተር እናስተምራለን የሚገርመው እንዳልከውም እድሜያቸው በጣም ከህፃናት ልጆች ጀምሮ የኮሌጅ ተማሪዎች ሁሉም አሉበት ምንድነው የሚያደርጉት እነዚህ ስፔሻል ኒድ ያላቸው ልጆች አንድ በአንድ ወይም ዋን ቱ ዋን የሆነ የትሬኒንግ መንገድ ሞር ውጤታማ ስለሚያደርገው ለምሳሌ እነዛ ልጆቹ የ12 ዓመት ልጅ አለ የ7 ዓመት ልጆች አሉ የ10 ዓመት የተለያዩ ልጆች አሉ እነሱን ኮምፒውተር እናስተምረና እነሱ እነዛ ልጆች እንደ በዲ ሆነው እነሱ ደግሞ እነዛን እንዲያስተምሩ እናደርጋለን እና ልጆቹ በጣም ደስ እያላቸው ነው አብረው የሚማሩት ሌላው እነዚህ በጣም ያንግ ለምሳሌ አንዷ በጣም ህፃን በጣም ያንጓ ልጅ ላል ትባላለች እሷ ደግሞ ምንድን ነው የምታደርገው ለሶስት ዓመታት በየዓመቱ በርዝዴዋን ስታከብር የበርዝዴዋን ገንዘብ ቤተሰቦቿ በማሰባሰብ በየዓመቱ ሳይቋረጥ ለራእይ ገቢ ያደርጋሉ አባቷም ቮለንቲር አድርጎ የአምባሳደር ነው የራእይ እዚህ ሀገር ስለዚህ ያ የሚያሳየው ሁላችንም ከልጅ እስከ አዋቂ ስፔሻል ኒድ ልጅ ሊኖረን አይገባም ለዚህ ችግር ላይ ለመተባበርና በቮለንቲር አሁን ደግሞ የራእይ በዲ ክለብ ብለን ያቋቋምነው አለ ለሚቀጥለው አመት እሱ ላይ ነው ፎከስ የምናደርገው ያ በዲ ክለብ ለምሳሌ 20 ስፔሻል ኒድ ልጅ ካለ 20 ስፔሻል ኒድ የሌለው ልጅ ጓደኛ ይኖራቸዋል ስለዚህ አንድ በአንድ ሆነው ለውጥ አምጥተን እንግዲህ ለኛ ሳይሆን ለሚቀጥሉት እያስረከብን ለመሄድ ነው ዋናው አላማችን
በጣም አመሰግናለሁ ጽጌ ያሉኝንና ማወቅ የምፈልጋቸውን ጥያቄዎች አቅርቤያለሁ አንቺ ግን ከመለየታችን በፊት መዘንጋት የሌለበት ጉዳይ የምትዩ ካለ ጥቂት ደቂቃዎችን ልስጥሽ
እሺ አመሰግናለሁ እንግዲህ አልጋችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ እንግዲህ እኔ ማለት የምፈልገው ለሁሉም ኢትዮጵያዊ አሜሪካን ማገር ሆነ በአለም ላይ ላሉ ኢትዮጵያውያን ኢትዮጵያም ውስጥ ላሉ ኢትዮጵያውያን በሙሉ በተለይ በዋና ስራ አስኪያጅ ላይ በስልጣን ላይ ያላችሁ ሰዎች ብዙ እነዚህ የበጎ አድራጎት ድርጅቶች የተለያየ ነገር ሊያደርጉ ይችላሉ ግን እገዛችሁን አድርጋችሁ እንደዚህ አይነት አላማ ይዞ የሚመጣውን ድርጅት ተባብራችሁ ዋናው አላማውን ተግባራዊ እንዲያደርግ እንድትተባበሩ በልጆቹ ስም ጠይቃለሁኝ ሌላ ሁላችንም ኢትዮጵያውያን ባለንበት ቦታ ሆነ እነዚህ ልጆች ተካተው ኢንክሉሲቭ የሆነ ኤንቫይሮንመንት እንፍጠር ጥሪ ማድረግን ጊዜ እስቲ ሁላችንም ዞር ንበር ቤተክርስቲያናችንን እኒ በርዝዴያችንን እኒ የምንጠራቸውን ሰዎች እኒና ማንን ነው ያላካተት ነው ብለን ራሳችንን ጠይቀን ሁላችንም አለም ላይ ያለነው ሰዎች በሙሉ እነዚህ ልጆች አካተን በተሰጠን ትንሽ እድሜ ለእኛም ደስታ ለሌላውም ደስታ ፈጥረን እንድናልፍ ሁሉንም ኢትዮጵያዊ ጥሪ ያደርጋለሁኝ አመሰግናለሁ
ጽጌ ጥበቡ የራእይ ህፃናት መርጃ ድርጅት መስራችና ፕሬዚደንት ለድርጅቱ ብሎም በቅርቡ ስላስተናዳው የድጋፍ ማሰባሰቢያ ምሽት ለአድማጮች ለተመልካቾች ስላጋራሽ ነገር ሁሉ እናመሰግናለን መልካም ቀን ይሁንልሽ እናመሰግናለን
አመሰግናለሁ
የአርብ ምሽት የጋቢና ቪ መሰናዶው እዚህ ላይ ተጠናቀቀ ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ አዘጋጆችና የስቱዲዮ ባለሙያዎች ጋር እንሰናበታለን ጤና ይስጥልኝ